ለሮበርት ሙጋቤ ውድቀት አንዱ ምክንያት እጅግ ለተራዘመ ጊዜ ስልጣንን የሙጥኝ ብለው መቆየታቸው መሆኑንና ቀደም ብለው አስረክበው ቢሆን ኖሮ እንደ ጀግና እንደተወደሱ ይኖሩ እንደነበረ ሻለቃ ዳዊት ወልደ ጊዮርጊስ ለቪኦኤ በሰጡት ትንታኔ አብራርተዋል። ስልጣኑ ላይ ያለው ዛኑ ፒኤፍ በመሆኑ ኮሎኔል መንግስቱ ኃይለማርያም የሚደርስባቸው ችግር አይኖርም ብለው እንደሚያስቡም ተናግረዋል ሻለቃ ዳዊት። በደርግ ዘመን ምክትል የውጭ ጉዳይ ሚኒስትር በኋላም የኤርትራ አስተዳዳሪ የነበሩትና ከደቡባዊ አፍሪካ ሀገሮች የነጻነት ትግሎችና የኢትዮጵያ ሚና ጋር ተያይዞ አስፈጻሚ የነበሩትን ሻለቃ ዳዊት ወልደ ጊዮርጊስን ሰለሞን አባተና ያነጋግራቸው።
ሻለቃ ዳዊት ወልደ ጊዮርጊስ አሁን የሚሰሩት ራሳቸው ባቋቋሙት በአፍሪካ ስልታዊና የደህንነት ወይም የጸጥታ ጥናቶች ተብሎ በሚጠራ ድርጅት ውስጥ ነው። ከምርምር ተቋማት፣ ከዩኒቨርሲቲዎች፣ ከተለያዩ ድርጅቶችና ሀገሮች ጋር እየተባበረ አፍሪካ ውስጥ በሚታዩ ህገወጥ የሰዎች ትልልፍ እንዲሁም ባርነት፣ የሰው አካላት ንግድ፣ የአደንዛዥ እጾችና ቅመማ ቅመም እንዲሁም የጦር መሳሪያ ዝውውር፣ የድህነት ደረጃና ሌሎችም የአፍሪካ መከራዎች ናቸው በሚባሉ ጉዳዮች ላይ ጥናቶችን እየሰራ እንደሚያወጣ ነግረውኛል። ሻለቃ ዳዊት ከቀዳማዊ ኃይለ ሥላሴ ዘመን አንስቶ በደቡባዊ አፍሪካ የነጻነት ትግሎች ውስጥ ኢትዮጵያ ተጫውታለች የሚባለው ሚና ግዙፍ ነው። በደርግም ጊዜ የነበራት ቁልፍ አስተዋጽኦ እንደነ ሮበርት ሙጋቤ፣ ኔልሰን ማንዴላ፣ ጃሽዋን ኮሞ፣ ኦሊቨር ታምቦን ከመሳሰሉ መሪዎች ጋር የቅርብ ግንኙነቶችን ማድረግን ያካተተ ነበረ። የጦር ልምምድም እንደነበር ይነገራሉ። ይህንን ተግባር ያከናውኑ የነበሩትን ሻለቃ ዳዊት ወልደ ጊዮርጊስን አገኘውና ከነዚያ ሰዎችና የነጻነት ትግሎች ጋር የነበራቸው ትውውቅና ግንኙነት እስከምን እንደነበረ ጠየኳቸው።
ሮበርት ሙጋቤን በጣም አውቃቸዋለሁ። በጣም ኢትዮጵያ በነበርኩበት ጊዜ፣ በውጭ ጉዳይ ምክትል ሚኒስትርነት በነበርኩበት ጊዜ፣ ከዛም በኋላ እንኳን አገረ ገዢውን ኤርትራን በተላኩበት ጊዜ ለዚምባብዌ ነጻነት ታጋዮች ለሚደረገው ጥረት ለሚደረገው ድጋፍ እኔ ካውንተርፓርት ለሙጋቤና ለፕሬዚዳንት አምኒዮማ የሚዲያ ለሁለቱ ካውንተርፓርት ነበርኩ።
በፎቶግራፎችም ላይ ብዙዎቹን አይቻለሁ፣ ስብሰባዎቹ ላይ ከሁለቱም ጋር የተነሷቸውን።
አዎ፣ በቅርብ ሰርተናል። ቤቴ ያደሩ ነበር እሳቸው ብዙ ጊዜ እና በጣም ቅርብ ነበርን። በቅርብ ሰርተናል፣ ግን በተለያዩ ምክንያቶች የነበረው ቅርበት ሊቀጥል አልቻለም። ነገር ግን ከነጻነት በኋላ ተገናኝተናል ብዙ ጊዜ።
ከነዚያ የነጻነት ቀንዲሎች አንዱ የነበሩት ሮበርት ገብርኤል ሙጋቤ ከፍልሚያው መስኮችም አንዷ በነበረችው የቀድሞይቱ ደቡብ ሮዴዥያ የዛሬዋ ዚምባብዌ ሪፐብሊክ ላለፉት 3 አስርት ዓመታት የቆየው መነሳትና መውደቅ፣ ውጥረትና ትንቅንቅ እነሆ በዚህ ሰሞን አንድ ምዕራፍ የገለጠ ይመስላል። ሮበርት ሙጋቤ እንግዲህ የቀድሞ ናቸው ታጋይም ፕሬዚደንትም። ለመሆኑ እኒያን የመሰሉ የነጻነት ታጋይ ምን ነክቷቸው ይሆን እንዲህ አምባገነን፣ እንዲህ ስልጣን የሙጥኝ ባይ ያደረጋቸው? ምን ቢሆኑ ይሆን 20 ሺህ የንዴቤሌ ጎሳ አባላት አይናቸው እያየ በእርሳቸው አስተዳደር ስር የተጨፈጨፉት? ሙጋቤ ምን ሆኑ?
ሮበርት ሙጋቤ በአሁኑ ጊዜ አፍሪካ ውስጥ ያሉ መሪ የተማሩ በጣም ኢንቴሊጀንት ሆኖ የአዋቂ የሚባል ግንባር ቀደም አፍሪካ ውስጥ ያለ መሪ ነው። ምንም ጥርጥር የለው።
ምሁርም ናቸው።
ምሁር ነው። በጣም ምሁር ነው። አስተማሪም ነበረ። በንቅናቄው ላይ ትልቅ ሚና ተጫውቷል። ተከብሯል። ከኑኮሞ ጋር ራይቫል የነበረው የዛፑ ኃላፊ ዛኑ ዛፉ ፎቶግራፍ ላይ እንደሆነ እነሱን ለማስታረቅ ጥረት ሲደረግ ነው። በዛኑ እና ዛፉን አንድ ለማድረግ በሚደረገው ጥረት ላይ ነው የምታይ። በዛ ላይም ዛፉ አሸንፈው የወጡ መሪ ናቸው። ምንም ጥርጥር የለውም። በጣም አዋቂ ናቸው። ከእንግሊዞች ጋር በእኩልነት ተሰልፈው ለአፍሪካ ኩራት ናቸው። ምንም ማንም በዚህ ሊጠረጥራቸው አይችልም። በላንካስተር ስምምነት መሰረት ላንካስተር ስምምነት ላይ ሲሄዱ በ1979 ዓ.ም የዛ ጊዜ ኢትዮጵያ መጥተው ተመካክረው ያው ያንተ ፎቶግራፍ ንኮሞን እና ሙጋቤ አንድ አቋም ይዘው እንዲቀርቡ በጣም ኢትዮጵያ ተሳትፋለች። በእኔ ዴሌጌሽን በኩል በተለይ በቅርብ ሰርተን ላንካስተር ሲሄዱ አንድ አቋም ይዘው እንዲሄዱ አድርገናቸዋል። ላንካስተር ስብሰባ ላይም እዛው አካባቢ ነበርኩኝ። እዛ ላይ የተደረገው ስምምነት እንግዲህ ምንድን ነው? ተኩስ እንዲቆም እና ከአንድ ዓመት በኋላ ምርጫ እንዲደረግ ነው። በዛ መሰረት በ1980 ምርጫው ተካሄደ። ሙጋቤ ተመረጠ። ንኮሞ ምክትል ሆማፌስ ምናምን የሆነ ቆይ። ነገር ግን የዛ ጊዜ ላንካስተር ላይ የተደረገው ስምምነት ጦርነት የመረጥ ጉዳይ የመረጥ ጥያቄ ትልቁ ሙጋቤም የዘንባብም ጥያቄ የመረጥ ጥያቄ ነው።
የሀገሪቱ የመረጥ ስር የተመረጥ ይዞታ ጥያቄ ማለት ነው።
የመረጥ ይዞታ ጥያቄ ነው። ምክንያቱም አብዛኛው መረጥ ዋና ፕሮዳክቲቭ መረጥ ተቀላላ የታየው በነጮች ነበር። ስለዚህ ነጮች ያንን እንዴት አድርገው ነው ለቀው ለጥቁር የሚያስፈቅዱት የሚለው ውይይት ተካሂዶ 10 አመት ጊዜ ሰጠውና ከ10 አመት በኋላ እንግሊዝ እና ሌሎችንም የአውሮፓ ትኖች አሰባስባ ኮምፐንሴሽን ለተረጅ ፋርመሮቹ ሰጣ። ዊሊንግ ባየር ዊሊንግ ሴለር ፈቃደኛ ገዥና ፈቃደኛ ሻጪ ሆኖ በዛ ስምምነት የመሬት ይዞታውን ሁኔታ እንለውጣለን ጥቁር እንዲረከብ እናደርጋለን የሚለው ስምምነት ነበር። ከ10 አመት አልፎ ውይይት በሚካሄድበት ጊዜ እንግሊዝ ከዛ ወጣችና የገንዘብ የለኝም የዚህም ኃላፊነት ለብኝ ማለች። የዛ ጊዜ የአቅም ማነስ ተፈጠረበት ዚምባብዌ በኩል እንዴት አርጎ ይገዛል የትኛው ገንዘብ ነው የሚገዛው እንዴት አርጎ ነው ወደ ጥቁር የሚተላለፈው የሚለው እዛ ብዙ አከራከረ። ደግሞ መሬት ካልተከፋፈለ መስተከረ መሬት ደግሞ ለህዝቡ ካልታደለ በስተቀር ያው የኮሎኒ አስተዳደር ማለት ነው። ስለዚህ ሙጋቤ የወሰደው እርምጃ ነው ከዛ በኋላ ይሄን ችግር የፈጠረው። የወሰደው እርምጃ አልባት ችኩልም ነው ትንሽም ቫዮለንት ነው
ማለት ኃይል የበዛበት ነበር።
ኃይል የበዛበት ነው ዝርፊያ ነው ስርዓት ያጣ ነው ለድሮ ወታደር ክንስ ያው በጠቅላላው ሀገሪቱን አጨናነቃት። ማሰብ የሚያስፈልገው ግን ሰለሞን እዚህ ላይ ማሰብ የሚያስፈልገው ነጭ ባይኖር ኑሮ ጥቁር በጥቁር ላይ የመሬት ይዞታ ውፍጃ ቢኖር ኖሮ ይሄ ጥያቄ ማይኖርም ነበር። ዓለምም ይሄ ነገር አትነሳበትም ነበር። ዓለምም በዚህ ጉዳይ ላይ አይወያይም ነበር። እንግሊዞች ናቸው እነዚህ ዚምባብዌ ያሉ ሰዎች ፈረንጆች ዚምባብዌን ሳደሉ ሁለት ፓስፖርት ያላቸው ናቸው። እንደ ሳውት አፍሪካ አይደሉም። የሳውት አፍሪካ ፈረንጆች እዛው ሳውት አፍሪካ ተወልደው ያደጉ ዘር ማንዘራቸው እዛ የነበረ ደቡብ አፍሪካዎች ናቸው።
ይሄን ጥያቄ ላነሳለሁ ነበር እሺ ከተባለ
ስለዚህ ይሄንን ትልቁ ወሬ አድርገው ያናፈሱትና እንግሊዞች የፈረንጆቹ መሬት ሲወረስ የዛ ጊዜ ዓለም በሞላ ተሸበረ። ሳንክሽን ተደረገባቸው በዚምባብዌ ላይ የዚምባብዌ ኢኮኖሚ ወደቀ ተንኮታኮተ። እና ይሄን ለማንሳትም ፈልገው ትክክል ሰርተዋል ለማለት አይደለም ሙጋቤ። ነገር ግን ይሄ ነገር ተጋን ነው በዚምባብዌ ላይ ሳንክሽንም እንዲደረግባቸው ያደረገው የእንግሊዞች ሀብት የፈረንጆቹ ሀብት ስለተነካ ነው እንጂ ጥቁር በጥቁር ላይ ቢሆኑ ወሬም አይሆንም ነበር።
ከመሬት ነጠቃው ይልቅ እየተደራደሩ በቆዩ ኖሮ ምናልባት ሁኔታዎች ለሙጋቤም ለዚምባብዌም የተሻሉ ይሆኑ ነበር ይላሉ ሻለቃ ዳዊት። ለማንኛውም ሙጋቤና ፓርቲያቸው ስልጣኑን እንደተቆናጠጡ ዞር አልል ብለው የሚያደርጋቸውም የጠረቀ ኃይለ ጠፍቶ እነሆ ለዛሬ ደረሱ። እኛ ጀግና እኛ አርበኛ ይገፉና በኃይል ገለል ይደረጉ ዘንድ ግድ ሆነ።
ይሄ ባህሪ እንግዲህ በአፍሪካ ውስጥ የምታይ ባህሪ ነው። እንደምታየው በብዙ ቦታ አለ። አፍሪካ ውስጥ አንድ ስልጣን ላይ ከያዙ ለመውጣት አለመሞከር የተለመደ ጠባይ ነው። ነገር ግን በሙጋቤ በኩል ደግሞ ለየት የሚያደርገው ምንድን ነው? ወጣት ሚስት አግብቷል። ግሬስ ሙጋቤ ማለት ምንድን ነች? የእሳቸው ጸሐፊ የነበረች ነች። የእሳቸው ሰራተኛ የዲፕሎማት ሚስት የነበረች ነች። የእሳቸው ሚስት ስትሞት የጋኒያን ነች። የሙጋቤ ሚስት ጋኒያ ነው። ስትሞት ከዚች ልጅ ጋር አፌር ጀመሩ። ሰውየውን አባረሩ። ባልየውን እችን ሴት ወሰዱ ወረሱ። እቺ ሴትዮ ብዙ ትምህርትም እውቀትም የሌላት ነች። ነገር ግን ከጥ ጊዜ በኋላ አምቢሽስ እንድትሆን አደረጓት። ሁሉ እዛ አካባቢ ሙጋቤ አካባቢ የነበሩ የድሮ ጓደኞቹና ወዳጆቹን ሁሉ እንዲባረሩና እሷ ግንባር ቀደም ተወዳዳሪ መሆኗ እንድታይ የተደረገው አንዷም እሷ ማኒፑሌት አድርጋ ነው። ነገር ግን ሙጋቤ ይህንንም ለዚህም እጁን መስጠት አልነበረበትም። ተዳቅመ እድሜና የወጣት ማኒፑሌሽን ገብቶበት የተበራረቀ አቋም መያዝ ጀመሩ እሳቸው።
እናም ከእንዲህ አይነቱ ዋልጌነትና መዘበራረቅ ጋር ስልጣን ላይ ተጣብቆ መንዘላዘልም ለሙጋቤ ውድቀት ከዋናዎቹ ምክንያቶች አንዱ ሆነ።
ልክ ነው ሰለሞን። ምክንያቱም በጊዜ ቢወጣ ሁሉ ነገር ጊዜ አለው፣ ሰዓት አለው። ሰዓቱ ሲደርስ መሪ ሰዓቱን ካላየ በውርደት ነው የሚወጣው። ይኸው ነው። ሰዓታቸውን አሳለፉ። በክብር የዚምባብዌ የነፃነት አባት ተብለው በክብር ቤት ተሰጥቷቸው፣ ንብረት ተሰጥቷቸው፣ ጡረታ ተሰጥቷቸው በክብር ሊኖሩ ይችሉ ነበረ። አሁን በውርደት ወጡ። ሁሉ መሪ እንደዚህ ነው የሚሆነው መጨረሻ ላይ። እንደዚህ ሲቆይ ጊዜውን ሲያሳለፈ ጊዜያቸውን አሳለፉ። በሴትዮዋም ተመሩ። በጣም ደግሞ ዳይናስቲ ለመፍጠር ሞክሩ። ኤመርሰን አሁን ፕሬዚደንት የሚሆነው ሰውዬ ምክትል ፕሬዚደንቱን አባራ አሁን ዲሴምበር ላይ በሚመጣው ኮንግሬስ ላይ ኮሚሽን ለውጠው ሴት እንድትመረጥ አድርገው ከዛ ቫይስ ፕሬዚደንት እሷ እንድትሆን ሊደረግ ነበር ዲሴምበር ላይ። ይሄ ነበር ያከቸፈው፣ ሚሊተሪ ያከቸፈው፣ ይህን ሴራ ነው ያከቸፈው።
የኤመርሰን ስም ከተነሳ አይቀር የሙጋቤ የቀድሞ ጋሻ ጃግሬ የደህንነቱ ሰውና በኋላም ምክትል ፕሬዚደንት ወደፊትም የዚምባብዌ ፕሬዚደንት የሆኑ ዘንድ እጣቸው የሆነው ኤመርሰን ምናንጓጓ በብዙ የጭካኔና የክፋት አድራጎቶች የሚወቀሱ ናቸውና ሙጋቤን አንስቶ ምናንጋጓን ማስቀመጥ ጉልቻ ከመቀያየር ያለፈ ፋይዳ የለውም የሚሉም ይሰማሉ።
አመሰማ ማንጓ 50 አመት ሙሉ ሙጋ በጋር የነበረ ሰው ነው። በሁሉም ጥፋቱም በለማት ላይ አብሮ የተሳተፈ ነገር ነው። በተንደበለ በደረገው ቅጥ ላይ ግንባር ቀደም ነው የተጫወተ ነው። ነገር ግን የዛኑ ፍጥስ ስለሆነ ፓርቲ ደግፈዋል። ዛኑ አዘ ፓርቲ ያደረገው ወንጀል ነው የፈጸመው ነው። ያንንም ኃላፊነት የሚወስደው የጠፋውን ጥፋት ሁሉ ፓርቲው ነው ኃላፊነት የሚወስደው። ስለዚህ ፓርቲው ነው የሚያመጣው እና ለውጥ ይኖራል። እኔ ለውጥ ይኖራል ብዬ አምናለሁ። ትልቅ ለውጥ ባይኖርም የፓርቲው አቋም እንዳለ ይቀጥላል። ነገር ግን ወጣት ስለሆነ በእድሜ ቀነስ ያደረገ ስለሆነ ደግሞ ለውጥ ማድረግ ስለሚፈልግ በተቻለ መጠን ኢኮኖሚውን አንድ መሰረት ላይ ለማምጣት እና ህዝቡን ለማረጋጋት ከኢንተርናሽናል ኮሚኒቲም የሚጠላው እንግሊዞችም አውሮፓውያኖችም የሚጠሉት ሙጋቤን ነው። ሙጋቤን ስለሆነ የሙጋቤ መውጣት ምናልባት ሳንክሽኑንም ይነሳላቸው ይሆናል። አዲስ ምዕራፍ ኢንትሮዲስ ያደርጋል። ግን መሰረታዊ ትልቅ ለውጥ ይደረጋል ብዬ አልገምትም።
ተቃዋሚው የዲሞክራሲያዊ ለውጥ ንቅናቄ ኤምዲሲ ማለት ነው እና መሪው ሞርጋን ቻንግራይ ለመምራት ዝግጁ ናቸው የሚል እምነት የላቸውም ሻለቃ ዳዊት።
ሞርጋን ቻንግራይ ፈዛዛ የሆነ ሰውዬ መምራት የማይችል ሰው እንግሊዞችና ይሄ የውጭ ሀገር ፕሮጀክት ሰው ታመጡት። ነገር ግን ለመምራት አልቻለም። ብዙ እድል ነበረው፣ ያድሉ አልሰራም። ካሪዝማ የለው፣ የመናገር የማሳመን ችግር አለበት።
የተነሰብና ችግር አለባቸው።
የጠናም ችግር አለበት። ደግሞ ተከፋፍሏል። አሁን ኢንቨስትመንቱ ለሶስት ተከፋፍሏል። ትንደቤ እንዳለው እሱ ምናልባት እመጣለሁ ብሏል። ከቻንግራይ ጋር እንደገና እሰራለሁ ብሏል። አብረው ነበሩ። እነሱ ሁለቱ አንድ ከሆኑ ምናልባት ጠንካራ ፓርቲ ሊሆኑ ይችላሉ። በሚመጣው ኢሌክሽን ላይ እናያለን። ነገር ግን የዚህ ሰውዬ ካልተፈተነ በስተቀረ አንዳንድ ፖፑላር እርምጃ ከወሰደ ኤመርሰን ምናልባት ሌላ እድል ሰጥ ይሆናል። ለዛ 4 አመት
እግረ መንገዴን ስለ ኮሎኔል መንግስቱ ኃይለማርያም አንስቼላቸው ነበር ለሻለቃ ዳዊት። ምን ይሆን እጣቸው የሚሆነው በዚህ የለውጥ ሁኔታ ውስጥ? በዚያ ላይ ዚምባብዌያዊ ዜግነት ወስደዋል የሚሉ ወሬዎችም ይሰማሉ።
ታዲያ ዚምባብዌያዊ መሆኑ በወረቀት ምንም የትም አያስመልጠውም። በዛ እንኳን መሸሸጊያ አይሆነውም። ነገር ግን ዚምባብዌ ዛኑ ድራፑ ስለሆነ ዛኑ ዛን ፓርቲው ስለሆነ ምንም አይሆንም ብዬ ነው የማስበው። ምክንያቱም የፓርቲ አቋም የወሰዱት አሁን መንግስቱ ኢምንት ነው እዛ ውስጥ። ድሮ ግን ብዙ ወጪ ወራበት ነበረ። ያው ብዙ ወጪ አስወጣን ብዙ እንትን አደረገን የሚል ወሬ ነበር። አይ ቲንክ ኦፖዚሽኑ ነው ሊናገር የሚችለው። ግን ይሄ የፓርቲው አቋም ስለሆነ ምናልባት ያቆዩታል የሚል ግምት አለኝ። ሌላ መሄጃ የለውም። የሰውዬ ለምኖም ብሎም ሰግዶም ተንበርክቆም ጸልዮም የሆነውን ነገር አድርጎ ብቻ ለመቆየት የሚሞክሩ የት ሀገር ሄዳ ከእንግዲህ ወደ የት ሀገር ኢትዮጵያ ፍርድ ነው። አለበለዚያ ድቦ ሊሆንለት የሚችለው ደቡብ ሱዳን ነበረ። ደቡብ ሱዳንም ትርምስ ውስጥ ነው ያለው። ኖርት ኮሪያ ነበረ። ኖርት ኮሪያም ትልቅ ችግር ውስጥ ነው ያለችው። የሚሄድበት ቦታ የለውም። ስለዚህ ይህን ሁሉ አስሮ ያቆዩታል ብዬ አስባለሁ።
ስርዓት ቢለወጥ፣ ፓርቲ ቢለወጥ ምን ሊሆን ይችላል?
ያስወጡታል፣ ያስረክቡታል። ለኢትዮጵያ መንግስት ያስረክቡታል። ምንም ጥርጥር የለውም።
ዚምባብዌ መልካም አመራር ካገኘች ተመልሳ ትነሳለች ብለው እንደሚያምኑ ሻለቃ ዳዊት ገልጸውልኛል። ከሻለቃ ዳዊት ጋር ሌሎችም ነጥቦችን አንስተን ተወያይተናል። ሙሉ ውይይታችን ዌብሳይታችን ላይ amharic.voanews.com፣ በፌስቡክም @voaamharic ብላችሁ ብትከተሉን ታገኛላችሁ።